ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካሁን ሰዓት ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። በዩናይትድ ስቴትስ በአብዛኛው በስነ መድኃኒትና የመድኃኒት ተኮር ምርምር ዘርፎች ላይ የተሰማሩ ወጣቶችና አንጋፋ ትውልደ ኢትዮጵያውያን ባለሙያዎች ጥቅምት 24 ቀን 2016 ዓ.ም ቅዳሜ ዕለት በአሌክዛንድሪያ ቨርጂኒያ ተገናኝተው ስለ አእምሮ ጤና የግልጽ ንግግርና ባህልን ስለማጠናከር ተወያይተዋል። ባለሙያዎቹ ከተለያዩ ተቋማት የተሰባሰቡ ናቸው። በዚህ ዙሪያ የተሰናዳውን ደግሞ ዝግጅት ሀብታሙ ስዩም ተከታትሎ ያስጠናቀረው ዘገባ ይቀጥላል።
አሌክሳንድሪያ ቨርጂኒያ ላይ ከሰሞኑ የተገናኙት ወጣትና አንጋፋ ትውልድ ኢትዮጵያውያን በአብዛኛው በዩናይትድ ስቴትስ ውስጥ በስነ መድኃኒትና መድኃኒት ተኮር የምርምር ዘርፎች ላይ የተሰማሩ ባለሙያዎች ናቸው። መፈናፈኛ የሌለው ከሚመስለው የሥራ ሰዓታቸው አትርፈው በዚህ አዳራሽ ለምክክር ቁጭ ማለታቸው ምክንያት ዓለምን እየፈተኑ ካሉ ዋና የጤና ችግሮች መካከል አንዱ ስለሆነው የአእምሮ ህመም ለመምከር ነው።
በዓለማችን ውስጥ ከ4-5% ድረስ ሰዎች በአእምሮ ህመም በዲፕሬሽን ብቻ ይታወቃሉ።
ዶክተር ቢንያም ገሰሰን የመሰሉ በአእምሮ ህክምና ዘርፍ ለብዙ ዓመታት የሰሩ የጤና ባለሙያዎች ትውልደ ኢትዮጵያውያንን ጨምሮ የሚሊዮኖችን ህይወት ያመሰቃቀለውን የጤና ችግር አስመልክቶ ሙያዊ ትንታኔዎችን በተናጠል ሲያቀርቡ ቆይተዋል። በዚህ ዝግጅት ላይ ደግሞ ባለሙያዎቹ ሰብሰብ ብለው አይነ ከፋች ትንታኔዎችና ልምዶችን ሊያካፍሉ ተገናኝተዋል። በባለሙያዎቹ እምነት እውቀትን ማስፋፋት የመፍትሄ ጅማሬ ነውና የፔንሲልቫኒያ ግዛቱ የአእምሮ ህክምና ልዩ ሐኪም ዶክተር ቢንያም ገሰሰ በድጋሚ
ሰዎች ጋር ንቃተ ህሊናውን ከፍ ማድረጉ በጊዜ ህክምና እንዲፈልጉና ለነዚህ አይነት ህመሞች ልዩ ልዩ መፍትሄዎች አሉ። ማወቁ እና ህመሙን እንዳለ ማወቁና መረዳቱ ክፍተት ይፈጥራል። ያንን ተከትሎ ሰዎች ህክምና በማግኘት ከስራ ከመባረር፣ ቤተሰብ ላይ ትልቅ ከሚደርሰው ችግር፣ ወደማይሆኑ ነገሮች ከመግባት እንደ አልኮሆል ድራግ ውስጥ ከመግባት ከዛም አልፎ ራሳቸውን ከማጥፋት ይቆጥባቸዋል። ብዙ ጊዜ በስልክ ይደርሰኛል አንዳንድ መልእክቶች። በህብረተሰባችን ውስጥ ሰዎች ራሳቸውን ሲያጠፉ ህዝቡ በጣም ያዝናል። እነዚህ አይነት ሴሚናሮች፣ ወርክሾፖች፣ እንዲህ አይነት አጋጣሚዎች ሲገኙ ብዙ ሰው ባለበት የአእምሮ ህመም እንደ ማንኛውም ህመም መሆኑን ማስተማሩ ከእንደዛ ነገሮች ይቆጥባል።
የተገናኘ ነው የአእምሮ ጤና ዋጋ ያለው የሚል መጠሪያ በተሰጠው የንቃትና ልምድ ልውውጥ መድረክ ላይ ነው። ያሰናዳው ደግሞ መቀመጫውን በሰሜን አሜሪካ ያደረገው የመድኃኒት ቅመማ ባለሙያዎችና የስነ መድኃኒት ተመራማሪዎች ማህበር በምህጻሩ ኢፓድ ነው። የኢፓድ የቦርድ አባል ዶክተር አሌክስ አካሉ የዛሬው ዝግጅት ማህበሩ ስለ አእምሮ ጤና ሊጠናከር ይገባል ብሎ የሚያምነው የግልጽ ንግግር ባህል አካል እንደሆነ ያስረዳል።
መጀመሪያ እንግዲህ ትልቁ ዓላማ ነው ብለን ከተሳካ የምናስበው ሰው በግልጽ ስለ ሜንታል ሄልዝ እንዲያወራ ማድረግ ነው። ካልቸራሊ እነዛን ነገሮች እንዳናወራ የሚያደርገን የሚያስረን ነገር አለ። እሱን ሰብረን ለመውጣትና እንድናወራው በግልጽ እኔ እናንተ አሁን ስለ ሜንታል ሄልዝ እንደምናወራው ማንኛውም ኢትዮጵያ ውስጥ የሚገኝ ህብረተሰብ ያን ነገር በቀላሉ ያለ ጭንቀት ያለ ሶሳይታል ሪፐርኬሽንስ ሌላ ሰው ምን ይለኛል እንትና ምን ይለኛል ጎረቤቴ ምን ይለኛል ሳይል በትክክል ስለዛ እንዲያወራ ማድረግ ከተቻለ ያ ትልቁ አቺቭመንት እንላለን። ከዛ በኋላ ደግሞ ያለው እንዴት አለው እዚህ ያሉ እውቀት ያላቸው ሰዎች ኢትዮጵያን ያለው ሰዎች እንዴት አድርገን መርዳት እንችላለን? በእውቀታችን በገንዘብ ያለው በገንዘቡ መርዳት ይችላል። በእውቀት ያለው በእውቀቱ መርዳት ይችላል። በማስተማር ሴሚናሮችን በመስጠት ይሄን ነገር አድሬስ ለማድረግ ተደራሽነት እንዲኖረው ማድረግ ይቻላል ብዬ አምናለሁ።
በዝግጅቱ ላይ ሙያዊ ምልከታቸውን ካቀረቡት መካከል አንዷ ከአስር ዓመታት ላላነሰ ጊዜ ትውልደ ኢትዮጵያውያንን በጤና ዘርፍ ያገዙት ዶክተር ሊሻን ካሳ ናቸው። የጤና መድህን ሽፋን ለሌላቸው ነዋሪዎች አገልግሎት ሲሰጡ የሰነበቱት ዶክተር ሊሻን የቅርብ ጊዜ ትኩረታቸው በድረ ኮቪድ-19 ወረርሽኝ ዘመን በሱስና ተያያዥ ጉዳዮች በሕይወታቸው የተፈተኑ ወጣቶችና ቤተሰቦቻቸውን ማገዝ ሆኗል።
ድህረ ኮቪድ የመጣ ችግሮች አሉ። አንዳንድ ጥሩ ነገር ቢታይም ግን የመጡት ችግሮች ልጆቻችን፣ ወጣት ልጆቻችን በማናስብበት ሱሰኝነት ተጠምደዋል ማለት ነው። ልጆቻችን ምን እንደሚለማመዱ አናቅም። ክፍላቸውን ዘግተው ምን እንደሚያዩ ማናቅም እና ጊዜያቸውን የሚበላባቸው ትምህርታቸው ወደኋላ የሚያስቀራቸው የጸባዮቻቸው መቀየር ከትምህርት ቤትም ከሃይስኩልም ከኮሌጅም ትምህርታቸውን ሳይጨርሱ የሚወጡ ወጣቶች በዙብንና ወላጆች ይሄንን ችግር በከፊሉ አትሊት ለመረዳት የመጡ ነበርና በዛን ጊዜ ነው ይሄንን ችግር እንዴት አድርገን ነው እንደ ህብረተሰብ መፍታት የምንችለው የሚለው ጥያቄ አደረብኝ።
ዶክተር ሊሻም በሱስ ምክንያት ለችግር የተዳረጉ ወጣቶችና ቤተሰቦቻቸው ለማገዝ Learn and Live በተሰኘው ለትርፍ ያልተመሰረተ የጤና ተቋማቸው አማካኝነት የተለያዩ መርሃ ግብሮችን ዘርግተዋል። በተለይ ሱስን ተከትለው የሚያጋጥሙ የአእምሮ ህመምን የመሰሉ የጤና ችግሮች ላይ ያለው የተዛባ አመለካከት ሊስተካከል እንደሚገባ ይመክራሉ።
ልክ እኔ ስኳር በሽታ ደም ብዛት እንደሚይዘኝ ልክ የአእምሮ በሽታም የአእምሮን ላይ ያለ በሽታ ነው። ጨጓራ በሽታ እንደሚባል ደም ብዛት እንደሚባል የልብ ድካም እንደሚባል የአእምሮ በሽታ ነው እና ይሄ ነገር ልጁ ፈልጎ ወይም ልጅቷ ፈልጋ ያመጣችው ነገር አይደለም። መጀመሪያ ሲጀመርም ለትንሽ እንደው ለመሞከር ብለው የሚጀምሩትም ሱሶች በኋላ ግን አእምሮ ላይ መጠንቅ እንደሚያመጣና ከጥሩ ከቁጥጥራቸው ውጪ እንደሚሆንና እንዳምሮ በሽታ እንደሚሆን ቤተሰቡ አውቆ ህክምና እንዲደረግበት እንጂ ልጆች ወላጆች ልጆቻቸውን በመቆጣት ሚድን በሽታ አይደለም ወይም በማስጠንቀቅ ሚድን ነገር አይደለም። ኮላቦሬት አድርጎ ልጁን እንደሚግባቡ አድርጎ ተቀብሎ አዳምጦ ቀስ ብሎ የሚረዳ ጊዜ የሚፈጅ በሽታ ነው።
ስለ አእምሮ ህመም ያለንን ማህበራዊ እውቀት ውስንነት ለመቅረፍ በቤተሰቦቻቸው ውስጥ የደረሰን አሳዛኝ ክስተት ለሌሎች መማሪያ ይሆን ዘንድ አስበው ከሚንቀሳቀሱ ትውልደ ኢትዮጵያውያን መካከል አንዷ የቀድሞዋ የአሜሪካ ድምፅ አፍሪካ ቀንድ ክፍል ኃላፊ የአሁኗ የቢያ በላይነት ፋውንዴሽን ለአእምሮ ጤና ተቋም ኃላፊ ወይዘሮ ትዝታ በላቸው ይገኙበታል። ወንድ ልጃቸው ቢያ የቀለም ትምህርትንና የስፖርት ዘርፎችን ጨምሮ በተለያዩ መስኮች ባስመዘገባቸው የላቁ ስኬቶች በቀጠና አቀፍ ብዙሃን መገናኛዎች ላይ ሳይቀር በተደጋጋሚ ስሙ ለመጠራት በቅቷል። ከአእምሮ ህመም ጋር በተገናኘ በድንገት ልጃቸውን ያጡት ወይዘሮ ትዝታ የልብ ስብራታቸውን ችለው ታሪካቸውን ለማጋራት የወሰኑበትን ምክንያት አጫውተውኛል።
በእኛ ቤተሰብ እኛ ላይ የደረሰው ሌላ ቤተሰብ ላይ እንዳይደርስ ነው ዋናው ነገር። ልጄ እንደተሰቃየ እንደተንከራተተ ሌላ ልጅ ደግሞ እንዳይንከራተት ነው ዋናው ነገር። ብዙ ጊዜ ደግሞ ከአእምሮ ጤና ጋራ ሀፍረት አለ፣ መደበቅ አለ እና ምንም መደበቅ አያስፈልግም፣ ምንም ሀፍረት አያስፈልግም፣ ይሄ እንደ ማንኛውም ህመም ነው የሚለውን መልእክት ለማስተላለፍ እና ታማሚዎችም ሰብአዊ እንክብካቤ እንዲያገኙ ለመርዳት ነው እንግዲህ የተነሳሳ ነው።
ወይዘሮ ትዝታ ያቋቋሙት ቢያ በላይነህ ፋውንዴሽን ለአእምሮ ጤና ተቋም በተቋቋመ በጥቂት ጊዜያት ውስጥ የትውልደ ኢትዮጵያን ወጣቶችን ህይወት በሚታደጉ እንቅስቃሴዎች ላይ አተኩሯል። የወጣቶችን ህይወት ለመታደግ የሚረዱ መረጃዎች የሚገኙበት አውታር ለመሆን ያለመው ተቋሙ እያደረጋቸው ስላሉ ወቅታዊ እንቅስቃሴዎች በጥቂቱ አጋርተውናል።
እንግዲህ እኔ ከወጣቶች ጋራ ነው የምሰራው። የድርጅቱ ቦርድ አባል የሆኑት ወጣቶች ናቸው። ወጣቶች ደግሞ በነዚህ ማህበራዊ መገናኛ ብዙሃን በጣም ትልቅ ስጦታ አላቸው። በዛ የተነሳ በኢንስታግራም ላይ እንዲሁም በፌስቡክ በትዊተር ካምፔን ያደርጋሉ። አላማችንም ወጣቶችን ለመድረስ ነው፣ ልጆችን የመሰሉ ሰዎችን ለመድረስ ነው እና የሚሰጡትንም የመረጃ እውቀት በዛ አማካይነት ነው። ከዛ ውጪ ደግሞ ዌብሳይታችን ላይ አዲክሽን ወይንም በሱስ መጠመድ ምንድን ነው የሚለውን ከመንገመሪ ካውንቲ ዌብሳይት ወስደን እዛ ላይ ነው እንግዲህ የኔ ደግሞ ችሎታ የሚመጣው። እሱን ወደ አማርኛ ተርጉሜ እሱ እዛ ላይ ሱስ ምንድን ነው በሱስ የሚጠመዱ ሰዎች ምን አይነት ናቸው? ወላጅ ምን ማድረግ አለበት? እንዴትስ መንከባከብ አለበት? አዋቂም ከሆነ ደግሞ ምንድነው ልናደርግ የሚገባው የሚለውን የሚዘረዝር ተርጉመን አቅርበናል። ወደፊት ደግሞ በትግርኛና በአፋን ኦሮሞም እንደዚሁ ተርጉመን ልናቀርብ ነው። ይሄ እንግዲህ ከካውንቲው የወሰድነው መረጃ ነው። ትክክለኛ የሐኪም መረጃ ነው።
መሰል መድረክ መሰናዳቱ በቤተሰባዊ ግጭት፣ በዘረኝነት ጫናዎችና በተለያዩ ውስጣዊና ውጫዊ ምክንያቶች ተነሳስተው ለሱስ ብሎም ለአእምሮ ህመም ለሚዳረጉ ወገኖች ረብ ያላቸውን ሐሳቦች በማንሸራሸር ረገድ የላቀ ሚና እንደሚኖራቸው ወይዘሮ ትዝታ አክለዋል። ከመድረኩ ተሳታፊዎች አብዛኞቹ በዩናይትድ ስቴትስ መንግሥት መሥሪያ ቤትና በግል ኩባንያዎች ስር በሚገኙ ተቋማት የሚሰሩ ናቸው። ባለሙያዎቹ ለሰፊው ሕዝብ ከሚያቀርቡት ጤና ተኮር መረጃ ባሻገር የልምድ ልውውጥ ማድረግና የአዲስ አሰራሮችን ቅኝት እርስ በርስ ማጎልበት ሌላው የዝግጅቱ ዓላማ ስለመሆኑ ከማኅበሩ የቦርድ አባል ዶክተር እዮብ ኃይሉ ሰምተናል።
ዋናው ዓላማ አዌርነሱንም ማበልጸግ እንዳለ ሆኖ በዛ ዙሪያ ደግሞ አሁን ከረንትሊ ያሉት የመድኃኒቶች በራሳቸው የሚያመጡት ችግር አለ። ያንን በዛ ዙሪያ ምን ያህል ሪሰርቾች እየተሰሩ ነው? እኛ እንደ ጤና ባለሙያ ያንን ሶሉሽን ሶል ለማድረግ ምን እያደረግን ነው? በሪሰርች ዙሪያ ያሉ ነገሮችን በተለያየ ፐርስፔክቲቭ ኮምፓይን በማድረግ በዛ ዙሪያ ያሉ የሕክምናውን ትሪትመንት ሊሆን ይችላል፣ የመከላከያ መፍትሄዎችን ሊሆን ይችላል፣ የዲያግኖሲስ ሜቶዶችን ሊሆን ይችላል። በዛ ዙሪያ ያሉትን አዌርነሶች እና ፕሮብሌሞችን ሶልቭ በማድረግ ያንን ማኔጅ የምናደርግበትን አዌርነስ ለመፍጠር የተደረገ አንደኛው ዝግጅት ነው ማለት ነው።
ስለ አሰናጁ አካልም ጥቂት እንበል። አሰናጁ የመድኃኒት ቅመማ ባለሙያዎችና የስነ መድኃኒት ተመራማሪዎች ማህበር በመጻሩ ኢፓድ ነው። ማህበሩ የተቋቋመው በአውሮፓውያኑ 2018 ነው። በሰሜን አሜሪካ የሚኖሩ ባለሙያዎችን ከማስተሳሰር ተሻግረው ትውልደ ኢትዮጵያንና በሀገር ቤት የሚኖሩ ህዝቦችን በሚደግፉ ስራዎች ላይ ስለመሰማራቱ ከማህበሩ ፕሬዚደንት ዶክተር ኤርሚያስ ጥላሁን ሰምተናል።
ፕራይመሪሊ ዲያስፖራ ላይ ያሉ ፋርማሲስት እና ፋርማሲቲካል ፕሮፌሽናሎች ናቸው። እዚህ ከምናደርገው የኖሌጅ ሼር ትራንስፈር በተጨማሪ ኢትዮጵያም የምናረጋቸው አክቲቪቲዎች አሉ። በተለይ ከመድኃኒት አቅርቦት እና ጥራት ጋር በተያያዘ መድኃኒት እስከ ማምረት ድረስ የደረሰ ቅድም እንዳየኸው እየሰሩ ያሉ ግሩፖች አሉ። ከዛም ውጭ ደግሞ የኢትዮጵያ ኢንስቲትዩሽኖች እዚህ የተለያየ የመንግስት ፕራይቬት ፋርማሲካል ካምፓኒዎች የሚሰሩ ሰዎች ኢትዮጵያ ያሉትን እንደ ሚኒስትር ኦፍ ሄልስ ኢትዮጵያን ኤፍዲኤ የድራግ አድሚኒስትሬሽን የሚባለውን በኖሌጅ በፋይናንስ በብዙ ነገሮች እያገዝን ነው ያለ ነው እና ከዛም ውጪ ደግሞ የፊላንትሮፊ ዊንጉ ከፋርማሲ ጋር እና ከዛ ጋር በተያያዙ ቅድም እንደተገለጸው በኮንፈረንሱ ላይ ኢትዮጵያ ያሉ አረጋውያን የሚረዱ ህጻናትን የሚረዱ ከነሱ ጋርም ከሄልዝ ጋር የተያያዘን ብቻም ሳይሆን ከዛም ውጪ ሰፖርት የምናደርግባቸው እንትኖች አሉ ማለት ነው። ፕራይመሪሊ እዚህ የምንሰራቸው አሉ፣ ኢትዮጵያም ደግሞ ሰፖርት እያደረግን ነው ያለ ነው ማለት ነው።
በዚህ ዝግጅት ላይ ከእለቱ አብይ ጉዳይ በተጨማሪ ማህበሩ በኢትዮጵያ ሊፈጽማቸው ስላቀዳቸው ስራዎች ማብራሪያ ተሰጥተዋል። በባህላዊ ሕክምና ዘርፍ እየተደረጉ ስላሉ አበርክቶዎች፣ ስለ ሰብአዊ ድጋፍ አድማሶች ሀሳቦች ተንሸራሽረዋል። ከሌሎች አጋርና ተባባሪ የሙያ ማህበራት የመጡ ተወካዮችም ልምዳቸውን አካፍለዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። Hey,
ሴት ከፍተኛ ተደማጭነት ካላቸው አሁንኛ ሴት አርቲስቶች መካከል አንዷ የሆነችው ሲሞን ሌንን ስራ የሚያሳይ ኤግዚቢሽን በአሁኑ ጊዜ ዋሽንግተን ዲሲ በሚገኘው ሂርሽሆርን ሙዚየም ለእይታ ቀርቧል። በሴትነት በጾታ እኩልነትና በዘር ፍትህ ላይ ባላት ትኩረት የምትታወቀው ሲሞን በታሪክ የመጀመሪያዋ ጥቁር አርቲስት በመሆን ዩናይትድ ስቴትስን በመወከል በአውሮፓ ህብረት ሽልማት መቀበል የቻለች አርቲስት ናት። የማክስ አዳምስ ዘገባ እንደሚከተለው ተጠናቅሯል። አሜሪካዊቷ አርቲስት ሲሞን ሊ በቅርጻ ቅርጽ ንድፍ ተከላና በትዕይንት ጥበብ ትታወቃለች። በስራዎቿ አማካኝነት ስለ ጥቁሮች ማንነት፣ ሴትነትና የአፍሪካ ዲያስፖራ ጭብጦችንም ትመረምራለች። አብዛኛውን ጊዜ የጥቁር ሴቶችን የህይወት ልምድ ደፍረው የሚያሳዩና የሚያከብሩ ኃይለኛ እንዲሁም ደግሞ ሀሳብ ቀስቃሽ የሆኑ የጥበብ ስራዎችን ለመፍጠር ሴራሚክ ነው የምትጠቀመው።
ይሄ ቬዘል ይሰኛል። መጓጓዣ ነው። ከክርስቶስ ልደት በፊት የነበረውን ወቅት የሚወክል ሲሆን እኔ ውስጡ ገብቼ መቆም በምችልበት መጠን የተሰራ በመሆኑ ድንቅ ነው።
ከነሐስ የተሰሩ ቅርጻ ቅርጾች፣ የገለባ ቀሚሶች፣ ባህላዊና የቅርጽ ለውጥ ያላቸው ምስሎች ግዙፍ ስራዎችን ያካተተው የሲሞን ሊ ስራዎችን የያዘው ብቸኛ የስነ ጥበብ ኤግዚቢሽን ዋሽንግተን ዲሲ በሚገኘው ሂርሽሆርን ሙዚየም በቅርቡ ተከፍቷል። አኒ ሪብ የኤግዚቢሽኑ የበላይ ጠባቂ ናት።
የሲሞን ስራዎች ስለ ብዙ ነገሮች ሊሆኑ እንደሚችሉ ገነዘባለሁ። ነገር ግን በመርህ ደረጃ የጥቁር ሴቶችን ታሪክና ጉልበት መወከሉ በጣም መሰረታዊ እንደሆነ ነው የማስበው። የሲሞን ስራዎች ያን ታሪክ ያን ዘመን እንድናስብ ብቻ ሳይሆን ተገንብተው የዘለቁትንና የጥቁር ሴቶችን ታሪክ እንድናጣጥል ስለሚያደርጉት ስርዓቶችም እንድናስብ ያደርጉናል።
የሲሞን ሊስም በዓለም ዙሪያ የናኘው በጎርጎሮሳውያኑ 2021 ነው። ያኔ በኒውዮርክ ጉገንሃይም ሙዚየም ትልቅ ኤግዚቢሽን ከማሳየቷ ጎን ለጎን የጋራዥ መጽሔት ከተሰኘው ተቋም ጋር በትብብር በመጽሔቱ ሽፋን ላይ ለታየችው ተዋናይት ዘናዲያ የሶስት ሜትር እርዝመት ያለውና ከገለባ የተሰራ ቀሚስ መስራት ችላለች። በተጨማሪም በቀጣዩ ዓመት ሲሞን በአውሮፓ ህብረት አሜሪካንን በመወከል በቪነስ ቢናያል የወርቅ አንበሳን ሽልማትን በመቀበል የመጀመሪያዋ ጥቁር አሜሪካዊት ሆነች።
ይሄ ቅርጽ የ20 ዓመት ወዳጅ የሆነችው ጸሐፊን ይወክላል። ይሄ ብቸኛው የሰራሁት የግለሰብ ቅርጽ ነው። ስራዬን ለመዘከር ነው።
የሲሞን ስራዎች ማጠንጠኛ የጥቁር ሴቶች ጥንካሬና ነጻነት በህብረተሰብ ውስጥ ያላቸውን ፈቃድና ጠቀሜታ ከአፍሪካ ዲያስፖራ ባህልና ወግ ጋር ማዋሃድ ሲሆን አብዛኞቹ የምትጠቀማቸው ቁሳቁሶችም ከሴራሚክ፣ ነሐስና ገለባ የተሰሩ ናቸው።
በጣም በተለየ መልኩ እድለኛ እንደሆንኩ ነው የሚሰማኝ። ምክንያቱም እነዚህን ትውስታዎች በአካል ቀርጾ ማስቀመጥ መቻል ያስደስታል። በዚህ ምክንያት እድለኛ ነኝ።
በጎርጎሮሳውያኑ 2023 ለህትመት የበቃው ታይም መጽሔት ለዘመናት የጥቁሮች አካል የተገለለና ለገበያ የቀረበ ሆኖ ሳለ፣ ነገር ግን ሲሞን ያንን ትረካ ሙሉ በሙሉ በመቀየር ትውልዶች እንዲሁም ደግሞ ጥቁር ሴቶች እንዲነሳሱና ልምዶቻቸው እንዲያጋሩ አድርጋለች ሲል በዓለም ላይ ካሉ 100 ተጽዕኖ ፈጣሪዎች ውስጥ አካቷታል። በዋሽንግተን ዲሲ የተከፈተው የሲሞን ሊ የታሪክና ባህል ኤግዚቢሽንም እስከ መጪው የጎርጎሮሳውያኑ መጋቢት 3 ቀን 2024 ድረስ ለህዝብ ክፍት ይሆናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናዷችን ይቀጥላል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። በየአመቱ በህዳር ወር የመጨረሻው ሐሙስ አሜሪካውያን የምስጋና ቀንን ያከብራሉ። እለቱ ከእንግሊዝ የመጡት ቅኝ ገዢዎች ከሀገሪቱ ተወላጆች ጋር የወዳጅነት ገበታ የተጋሩበትን ሲሆን እንደ አውሮፓውያን አቆጣጠር በ1621 የምህር በዓል መታሰቢያ ነው። ይሁን እንጂ ከምስጋና ቀን ታሪኮች ውስጥ ምን ያህሎቹ እውነት ናቸው? የአሜሪካ ድምፁ ዘጋቢ ዶራ መሄኳር እውነታውን ከልብ ወለድ ለመለየት የመጀመሪያውን የምስጋና ቀን ወደ ተካሄደባት የማሳቹሴት ፖሊሞዝ አምርቶ ነበር። ደረጀ ደስታ እንደሚከተለው አጠናቅሮታል።
ይህ የመጀመሪያው የምስጋና ቀን የተካሄደበት ፕሊማውዝ ማሳቹሴትስ ነው። ከዚህ ጥቂት ኪሎ ሜትሮች ወጣ ብሎ የሚገኝ ለጎብኚዎች እንዲሆን ተደርጎ እንደገና የተዘጋጀ የጉዞና የምስጋና ቀን ልምድ የሚከወንበት ሕያው የታሪክ ሙዚየም አለ። ማልካ ቤንጃሚን በፕሊሞት ፓትዌስክ ሙዚየሞች የቅኝ ግዛት ትርጓሜ ዳይሬክተር ናቸው።
I have lots of cooking to do to get ready for the men.
ለመዘጋጀት ብዙ ምግብ ማብሰል አለብኝ። ምክንያቱም ወንዶቹ ተርኪ፣ ዳክዮችና ዘዮችን አምጥተዋል።
ዋምፓ ነጎች የመጀመሪያውን የምስጋና ቀን ገበታን ከእንግሊዝ ቀኝ ገዢዎች ጋር የተጋሩት የአገሬውን ተወላጆች ይወክላሉ። ሙዚየሙን በበላይነት የሚቆጣጠሩት የዋምፓ ነግ ነገድ አባል የሆኑት መሊሳ ኮስታ ስለ ነገዳቸው እንዲህ ይላሉ።
Wampanoag people are still here. I want them to think of Wampanoag people as not just
የዋምፓኖአግ ሰዎች አሁንም እዚህ አሉ። የዋምፓኖአግ ሰዎች እንደቀደሙት ወይም ደግሞ የድሮ ሀገሬው ተወላጆች እንኳን ሆኖ ታሪክ ውስጥ ብቻ እንዳይቀሩ ፈልጋለሁ። ነገር ግን ዛሬም እየኖሩ ዘመኑን እየዋጁ አሁንም ህዝቡን እንዲያስተምሩ ፈልጋለሁ።
የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ እንዳሉት የመጀመሪያው የምስጋና ቀን በጋራ መከባበር ተመስርቶ የተከበረ ነበር።
Ultimately what happens in Plymouth in the fall of 1620
እንደ አውሮፓውያን አቆጣጠር በ1621 መጨረሻው የበልግ ወቅት በፕሊማውዝ የተከሰተው ነገር ከፍተኛው የዲፕሎማሲ ደረጃ ነበር።
ዛሬ በአቅራቢያው ትንሽ ቦታ ያዙት የዋምፓ ነጎች ከረጅም ስፍራ ተጉዘው ወደ አካባቢው ከመጡት ጋር ህብረት ፈጥረዋል። አዲስ መጪዎቹ ሰብል እንዴት እንደሚያበቅሉና ከመሬቱ ጋር እንዲኖሩ በማስተማር ከሁለተኛው ከባድ ክረምት እንዲተርፉ ረድተዋቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ በታሪኩ ላይ ጥርጣሬ ሊገባን አይገባም ይላሉ።
We should not be projecting any kind of distrust, animus.
በዚያ ክስተት ላይ ማንኛውንም አይነት አለመተማመንን ማሳየት የለብንም።
ሁለቱ ወገኖች ማዕዱን እንዴት በጋራ እንደተካፈሉ ግልጽ አይደለም። የነገድና ዜግነት አስተማሪ ፓውላ ፒተርስ እንደሚሉት ወደ አካባቢው የተጓዙት መጤዎች መጀመሪያ ጠመንጃ እንደተኮሱና የዋምፓ ኦነግ ሰዎች ሁኔታውን ለማጣራት እንደወጡ ይናገራሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲያስረዱ
At some point they decided, oh, this isn't a threat.
የተወሰነ ጊዜ ላይ ይህ ስጋት አይደለም፣ የመህሩን ወቅት እያከበሩ ነው። ከዚያስ ምን ሆነ? አሁን ይኸው ሁላችንም እዚህ ነን። ስለዚህ ሁላችንም ልንበላ ነው።
የታሪክ ተመራማሪዎችና ሌሎች በሶስቱ ቀን ድግስ ወቅት ስለተበላው ነገር ያላቸውን ግምት ይሰጣሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲገልጹ
The Wampanoag did go and get fowl.
የዋምፓኖአግ ሰዎች ወደዚያ በመሄድ ተርኪ ወይም ደግሞ ተርኪ ያልሆነ የወፍ ዝርያ አግኝተዋል። አንዳንዶቹም ክራምቤሪ የተባለውን ፍሬ አግኝተው ይሆናል፣ ምክንያቱም የወቅቱ ፍሬ እሱ ነው።
የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም የባህር ምግብ ሼልፊሽም እንዲሁ ነበረ፣ አሳም ነበረ ሲሉ ተናግረዋል። የማሽፔ ነገድ አባል ፓውላ ፒተርስ አጋዘን እንደነበረም እናውቃለን ብለዋል። አከራካሪ ያልሆነው የግርግርና የጥፋት ታሪክ መኖሩ ነው። አሜሪካውያኑ የአገሬው ተወላጆች ሌሎች ተጨማሪ የነጭ ቅኝ ገዢዎች በአንድ ጊዜ በመጡበት ወቅት ብዙ መከራ ደርሶባቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም ይህንን ይገልጻሉ።
መሬታቸውን ይፈልጋሉ። ከዛ መሬት እንዲወገዱ ይፈልጋሉ። ከዚያም ነገሩን ካድናቆት ወደ ማላገጫና መሳለቂያ ሲቀይሩ ታያላችሁ። እና እንደዚህ አይነት አስተሳሰብ ነው ምንም አይነት የጥፋተኝነት ስሜት ሳይሰማቸው ከመሬታቸው ላይ እንዲገፏቸው ያስቻላቸው።
ተጓዦቹ መጤዎች መጀመሪያ ወደ አሜሪካ የመጡት የሃይማኖት ንጻነት ፍለጋ ነው። ይሁን እንጂ ግን ያ ለሁሉም እንዳልሆነ ግልጽ ነው ይላሉ ፒተርስ።
They sacrificed so much for religious freedom, but they didn't
ለሃይማኖታዊ ነጻነት ብዙ መስዋዕትነትን ከፍሏል። ነገር ግን ይህንኑ ጸጋ ከጅምሩ እዚህ ለሚኖሩ የአገሬው ተወላጆች አላቀረቡም።
ልክ እንደ ብዙ አሜሪካውያን ፒተርስና ኮስታ የምስጋናን ቀን ከቤተሰብ ጋር ለማሳለፍ አቅደዋል። ነገር ግን ስለ ቅድመ አያቶቻቸው መስዋዕትነትም ማሰባቸው አልቀረም።
ችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት ኤልያስ አስማረ በቀነበሩ ጽዮን ግርማ በአርቶቶ ከመላ አሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የእሁድ ምሽት ባለኛ